Bambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር በዋሽንግተን በኩል አድርገን በአዲስ አበባ ከዚያ ወደ መቀሌና ወደ ቡርኪና ፋሶ አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በመርሳ በኩል አድርገን
መንገድ አበዛን ዛሬ።
የማናገር ተጠርቶ የማናገር ይቀራል። በምሽቱ ጋቢና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሕዝብ ተወካዮች ትላንት ምሽት ያደረጉት ንግግር እናስቀድም።
ሚስተር ስፒከር ዘ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ
ዊ ዊል ሱን ቢጊን ዘ ኮንስትራክሽን of a great great wall
በደቡባዊ ድንበሮቻችን በኩል ትልቅ በጣም ትልቅ ግድግዳ በቅርቡ እንገነባለን።
የፕሬዝዳንቱ ንግግርና የአፍሪካ ፖሊሲን በተመለከተ ያለውን መረጃ እናሰማችኋለን።
ከዛ ወደ ትግራይ ክልል እናመራለን። አንድ ጎበዝ ወጣት በዚች አሪፍ ባጃጅ ይሳፈራል። ሲወለድ ሁለት እጆቹ ከክንዱ በታች የሉም፣ እግሩም ላይ ጉዳት አለው። ግን ሰርቶ ሀብት ያፈራና መሮጥ አይቸግረኝም የሚል ነው።
ብዙ የቅርጽ ብቻ ነው እንጂ የሚያስቸግረኝ ነገር የለም። መሮጥ እችላለሁ፣ መስራት ደግሞ እችላለሁ፣ ሁሉም ነገር እችላለሁ። እኔ አያስቸግረኝም፣ የሆነ ይሁን ስራ አያስቸግረኝም። ራሴ በጭንቅላቴ አያስቸግረኝም ብዬ ስገባ ሁሉም ይሳካልኝ ማለት ነው።
አናንያ ሶሪና ኤልያስ ገብሮ የተባሉ ሁለት ጋዜጠኞችና የኢንተርኔት አምደኞች ክስ ሳይመሰረትባቸውና የታሰሩበት ምክንያት በይፋ ሳንነገራቸው ከሶስት ወር በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምጽ ገለጹ።
ሄደን ከመጠየቅና ቀለብ ከማድረስ በስተቀረ ምንም ነገር የለም። የሚጠየቅም አካል ጠፋ፣ የሚሉትም ነገር የለም፣ ምንም ነገር የለም። በቃ
በስተመጨረሻ ወደ ዋጋ ዱጉ ቡርኪና ፋሶ ስናመራ የአፍሪካ ፊልም ፌስቲቫል ላይ ሁለት ኢትዮጵያዊ ፊልሞች እየታዩ ነው።
ፍሬ በደንብ አድርጎ የተመልካቹ ስሜት ሰቅዞ የመያዝ አቅም የነበረው እዛ የነበረው ተመልካች ካለቀ በኋላ ከፍተኛ አድናቆት ነው የተቸረው።
አቶ ዳግማ ተለኝ አንተ ደፋ ሰማላችሁ፣ ፕሮግራም ስትሰሩ ለህሊናችሁ ለወዳችሁ አትስሩ።
ማን ተጋፍቶት ስለሺ ግርታ የተሰኘው ፊልም አዘጋጅ ነው። ዛሬም በጋቢና ይሳፈራል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ ለዜናው ተመልሰናል። ቀዳሚው ዜናችን በዩናይትድ ስቴትስ ምክር ቤት ፊት ቀርበው ትላንት ማታ የመጀመሪያ ንግግር ያደረጉት የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከስድስት ሳምንታት በፊት ቃለ መሐላ በፈጸሙበት ወቅት ካሰሙት ንግግር የተሻለ ብሩህ ተስፋ አንጸባርቀዋል። የዝቅተኛ አመለካከት ጊዜ አልፏል፣ የተራ ንትርኩን ወቅት ወደኋላ እንቶ ብለዋል ፕሬዚዳንቱ በንግግራቸው። ይሁንና ፕሬዚዳንቱ በተለይም ጽንፈኛ እስላማዊ አሸባሪነት በሚሉት ላይ የጠብ አጠቃቀም መቀጠላቸው አልቀረም። በርካታ የዜና አውታሮች በገለጹት መሰረት የብሔራዊ ጸጥታ አማካሪ ሌተናንት ጄኔራል ኤች አር ማክማስተር እና ሌሎች የጽህፈት ቤታቸው አባላት እንዲህ አይነት አጠቃቀም እንዲያቆሙ መክረዋቸው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከምድረ ገጽ ለማጥፋት በሙስሊም ዓለም ካሉት ጨምሮ ከአጋሮቻችን ጋር እንሰራለን ብለዋል ትራምፕ። ፕሬዚዳንቱ አያይዘውም የሀገሪቱ መሰረተ ልማት መልሶ ለመገንባት የ1 ትሪሊዮን ዶላር ወጪ እንዲመደብ፣ ወታደራዊ በጀት ታይቶ በማይታወቅ መልክ ከፍ እንዲል የሀገሪቱ ምክር ቤት እንዲያጸድቅ እንደሚጠይቅ ገልጸዋል።
የዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንቱ ሁለት የሀገሪቱ የምክር ቤት ክፍሎች በተገኙበት ያደረጉትን ንግግር የተከታተሉት በተለያዩ ቦታዎች ሆነው ነው። አንዳንዶቹ በሕግ መምሪያ ምክር ቤት ክፍል፣ ሌሎቹ ደግሞ በቴሌቪዥን፣ ሌሎች ላስ ቬጋስ ውስጥ በህብረት ሆነው ነው የተከታተሉት። አንዳንዶቹ ለሀገሪቱ ቀስቃሽ የሆነ ራዕይ አሳይተዋል፣ ከሁሉም በላይ አሜሪካን ማስቀደም የሚለውን አንጸባርቀዋል ይላሉ። ሌሎቹ ደግሞ ፕሬዚዳንቱ የገቡትን ቃል እንደሚፈጽሙ ገና ማሳየት ይኖርባቸዋል ይላሉ። እንዴት እንደሚያከናውኗቸው የሚያሳይ ተጨባጭ እቅድም አላሳዩም ብለዋል። ዴሞክራቶቹ የምክር ቤት አባል ሩብን ኪሁን ትራምፕ የሥራ ዕድል መፍጠር፣ የሀገሪቱን ኢሚግሬሽን ሥርዓት ማስተካከልና የጤና ጥበቃ አሰራርን ለማሻሻል እቅድ ለማቅረብ አለመቻላቸው አሳዝኖኛል ብለዋል። ዜናው አበቃ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዘገባችንም እንደዚሁ በዜናው እንደገለጽ ነው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ለምክር ቤት አባላት ያሰሙት ንግግር ይሆናል። ከሪፐብሊካኖች ሞቅ ደመቅ ያለ ጭብጨባ እንደዚሁም እየቆሙ፣ ከዴሞክራቶቹም ደግሞ አክብሮት የተሞላው አቀባበል ነበር የተደረገላቸው።
ሚስተር ስፒከር ዘ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ።
ፕሬዚዳንት ትራምፕ ከዩናይትድ ስቴትስ ምጣኔ ሀብት፣ የንግድና የውጭ ግንኙነት ፖሊሲ ተነስተው በምርጫ ዘመቻ ወቅት የዩናይትድ ስቴትስን ድንበር ለማስጠበቅ የገቡትን ቃል ጨምሮ በፖሊሲያቸው ቅድሚያ የሚሰጧቸውን ጉዳዮች ተንትነው አቀረቡ።
We want all Americans to succeed, but that can't happen in an environment of lawless chaos. We must restore integrity.
ሁሉ አሜሪካዊ ስኬታማ ሕይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። ድንበሮቻችንን በማስከበር ሕግና ሥርዓት እንዲሰፍን ማድረግ ይኖርብናል።
We will soon begin the construction of a great, great wall.
በፍጥነትም በደቡባዊ ድንበሮቻችን በኩል ትልቅ፣ በጣም ትልቅ ግድግዳ እንገነባለን ብለዋል ፕሬዚደንቱ። በፕሬዚዳንት ትራምፕ አገላለጽ መሰረት የያዙት አጀንዳ ወይም እቅድ የአሜሪካን ታላቅነት የሚገለጽበት አዲስ ምዕራፍ ነው ብለዋል። ይህም የቀረጥ ክፍያ ለውጥን፣ ለአሜሪካውያን የተሻለ የንግድ ስምምነትና ኦባማ ኬር የሚባለውን የፕሬዚዳንት ኦባማን የጤና ጥበቃ ሕግ በሌላ መተካትን ያጠቃልላል። አሜሪካን ከሽብርተኛነት ለመከላከልና ለመጠበቅ ቃል የገቡት ፕሬዚዳንት ትራምፕ ከተቀረው ዓለም ጋር ደግሞ ቀጥተኛ መደራደር የሌለበትና ትርጉም ያለው ግንኙነት እንደሚመሰርቱ ተናግረዋል።
America is willing to find new friends and to forge new partnerships where shared interests align.
አሜሪካ የጋራ ፍላጎት እስከተስተናገደበት ድረስ አዲስ ወዳጅነት ለመፍጠርም ሆነ አዳዲስ ወዳጆችን ለማፍራት ፈቃደኛ ነች። ከጦርነትና ከአመጽ በቀር ወዳጅነትና ሰላምን እንሻለን ብለዋል ፕሬዚደንት ትራምፕ። የትራምፕ አስተዳደር የአፍሪካ ፖሊሲ ምን እንደሚመስል ተንታኙ ስቲቨን ግሩዝን ሲያስረዱ
We haven't really seen very much at all out of this administration in this first month on what his Africa policy is going to be. We don't have an assistance.
ከዚህ የትራምፕ አስተዳደር የአፍሪካ ፖሊሲ ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየነው ነገር የለም። እስካሁን በውጭ ጉዳይ መስሪያ ቤት ውስጥ ረዳት የውጭ ጉዳይ ሚኒስትር የሆኑት ሰው አልተሾሙም። የብዙ የአፍሪካ ሀገሮች አምባሳደሮች ቦታ ገና አልተሞላም። ከነዚህ ሀገሮች አንዷ ደቡብ አፍሪካ ናት።
ሄኖክ ለዘገባው እናመሰግናለን። አሁን ወደ መቀሌ ነው የምናመራው። አንድ ጎበዝ ወጣት በዚች አሪፍ ባጃጅ ይሳፈራል። ሲወለድ ሁለት እጆቹ ከክንዱ በታች የሉም። እግሩም ላይ ጉዳት አለው፣ ግን ሰርቶ ሀብት ያፈራና መሮጥ አይቸግረኝም የሚል ነው። ከግርማይ ገብሩ ጋር ያደረገው ቆይታ ቀጥሎ ይቀርባል።
ከመቀሌ ከተማ ወደ 45 ኪሎ ሜትር ርቃ በመትገኘው የሀገረ ሰላም ከተማ ውስጥ ነው ያለ ነው። ሀገረ ሰላም ከተማ ውስጥ ኃይልሽ ገብረስላሴ የተባለ እጅ የለው ማለት እንችላለን። እግሮቹ ላይም እንደዛ በቀላሉ የሚራመድ አይደለም። ቢሆንም ግን ሁለት እጆች እንኳን ሳይኖሩት የራሱ የብረታ ብረት ማዕከል ከፍቶ እየሰራ ነው ያለው። ኃይልሽ፣ ይሄ ነገር በአደጋ ምክንያት የደረሰብህ ነው ወይስ እንዲሁ ካፈጣጠረህ ነው?
ካፈጣጠረህ ነው፣ ጥረትህ ነው ማለት ነው።
ጉዳት አልደረሰብህም?
ጉዳትና የለኝም።
እድሜ ስንት ነው?
እድሜ 23 ነው።
አባት እናት አሉ? አሁን
በህይወት የለም።
ሁለት እጅ የለህም። እንደገና ደግሞ እግርህ በደንብ አትራመድም?
እራመዳለሁ ግን ብዙ የቅርጽ ብቻ ነው እንጂ ናስቸግረኝ ነገር የለም። ወረድ ይችላል መስራት ደሞ ይችላል ሁሉም ነገር ይችላል። ናስቸግረኝ ነገር የለም።
እንዴት ወደ ስራ እንደገባህ እስኪ ንገረኝ።
በርከሰው ይቀበል አልወድም ነኝ ራሴ ሰርች ኖራለሁ። ሳይክል ነው ማከራው ነበር።
ሳይክል ያከራየህ ትኖር ነበር? ማን ያስተማረህ ይሄንን የብረታ ብረት ስራ?
ሚያከረው ሳይክል ብረታ ብረት ጋር ነበር። በዛ ላይ
እዛ ጠገብ ነበር።
አዎ ያዩ ይችላል ማለት ነው። ሚሰራስ ይችላል።
ደግሞ ባጃጅም አለች ሰማው?
አዎ ባጃጅ አለችኝ።
አንተ ራስህ ትነዳታለህ?
አዎ እነዳታለሁ።
እንዴት ነው አታስቸግርህም?
አታስቸግርኝ።
የሆነ ሞዲፊክ ነገር የሰራህላት ነገር አለ?
አንድ አለች ፎርሴን ብቻ። እሷን ደግሞ ሌላ ሰው ይጠቀምባታል።
እያከራየህ ነው የምትጠቀመው?
አዎ ባጃጁን ትከራያለች ትሰራለች ማለት ነው። ሽፈር አላት የራሷ ሽፈር እና አንዳንድ ጊዜ ራሴ እጃት የሚታቀን ምናምን አለ።
ትምህርት ተምረሃል ኃይልሽ?
እስከ 10 ተምሬያለሁ።
እዚህ ብረታ ብረት ስሰራ ልጆችም ከአንተ ጋር አሉ፣ ሰራተኞች አሉ። ማን ነው ያስተማራቸው?
ራሴ ነው ያስተማርኩት።
ሁለት እጆች የሉህም? እግሮችህ ላይም እንደዛ ለመራመድም በጣም አስቸጋሪ ናቸው። እንዴት ነው ስራ ላይ አያስቸግርህም?
እኔ አያስቸግረኝም። የሆነ ስራ አያስቸግረኝም። ራሴ በጭንቅላቴ አያስቸግረኝም ብዬ ስገባ ሁሉም ይሳካልኝ ማለት ነው።
አሁን ይሄንን ትልቅ የበር መዝጊያ እየሰራ ነበር ያገኘውና ስንት ነው የምትሸጠው? እሱን
12000 ነው የምሸጠው።
ሀገረ ሰላም ከተማ ውስጥ የሚኖሩ ወጣቶች ምን ይሉሃል አንተን ሲያዩ?
በቃ ለምደኝ ማለት ይቻላል። ምንም አይሉኝ።
አይገረሙም።
በቃ አንዳንድ ጊዜ አንዳንድ ሰው አለው ከእኔ እሱ የሚሰራል እኔም እሰራል
አስተምረኝ ምናምን የሚላል።
አዎ አለ አንዳንድ ሰው ማለት ነው።
ወጣቶቹ ግን ስራ ይወዳሉ? እዚህ ከተማ ውስጥ ይሰራሉ?
ስራ መወድ ሰው የለም፣ ቁጭ ብሎ ነው የሚውለው።
ምንድን ነው የሚሰሩት? የት ይውላሉ?
ጠላ ቤት ምናምን።
እዚህ ሀገረ ሰላም ውስጥ ደግሞ ከተማዋን በጠጅ ትታወቃለች።
አዎ አለ፣ ጠጅ አለ፣ ጠላ ደግሞ ብዙ አለ።
ልጅ ጠጅ ትጠጣለህ?
አልጠጣም።
ከስራ ውጭ ወዴት ነው የምትሄደው? ማለት ስራ ስጨርስ
አንዳንድ ጊዜ ወንድሞቼ ምናምን ሻይ ቡና ምናምን
ትላላቸው። ኃይልሽ ምን ያስቸግረኛል የምትለው ነገር አለ? በህይወት ውስጥ ስትኖር ሁለት እጆች የሉህም፣ እግሮቹ ላይም በጣም ችግር አለብህ። ምን ያስቸግረኛል የምትለው ነገር አለ?
አስቸግረኛ አያውቅም። ያለው ቴክኖሎጂ ተጠቅሜ ማለት ነው። እንጃ ተቸግረ አያውቅም።
አሁን ቅድም የኤሌክትሪክ ሽቦ በእጆችህ ጉልበት ስትጠቅም ነበር ያየሁ። አደጋ ደርሶብህ አያውቅም?
አያውቅም። እስከዛሬ አያውቅም።
ሰርተ ያገኘው ገቢ ምን ያህል ነው? በገንዘብም በንብረትም እስኪ ዘርዝረህ ንገረኝ። ምን አለ?
150 አለኝ። 150 ሺህ ብር። ባጃጅ ደግሞ አለ።
ለመሆኑ የመንግስት አካላት የዚሁ አካባቢ አስተዳዳሪዎች ምን ይሉሃል? ማበረታቻ የሰጡህ ወይ ሽልማት የሰጡህ ነገር አለ?
እስከዛሬ ሰጡኛል። አቅም ቦታ ደግሞ ሰጡኛል።
አሁን መሬት አግኝተሃል? የምሰራበት ነው። ሽልማት ይሁን ማበረታቻ ግን አላገኘህም?
አግኝቼ አላውቅም።
ሰዎች ግን ምን ይላሉ? አንተን ሲያዩ
ይገረማሉ። አንዳንድ ሰዎች ልጆቻቸው ማለት ነው እንደዚህ ብሎ እየሰራ አንተ ዝም ብለህ ቁጭ ብለህ ትውላለህ ምናምን።
እንዳንተ ሆነው አካል ጉዳተኞች እዚሁ ከተማ ውስጥ ስራ የሚሰሩ አሉ?
የለውም፣ ብዙ የለውም።
የሚለምኑስ አሉ?
የሚለምኑ ደግሞ ብዙ የለውም። ወጣት ሁሉ ሙሉ የሆነ ነው።
ባለሙሉ አካል ሆኖ ወደ አንተ መጥቶ የሚለምንህ ሰው አጋጥሞህ ያውቃል?
ብዙ ብዙ።
ምን ትላቸዋለህ? እስኪ ንገረኝ።
እሰጣለሁ።
ትሰጣቸዋለህ?
አዎ።
ግን ሰርተህ ብላ ምናምን አትላቸው?
እሞክራለሁ፣ ግን የሚሰማ ሰው ብዙ የለም።
ምን ትላቸዋለህ?
ስሩ ሰርተህ ብሎ ከኔ ጋር ሙያ ሰልጥናችሁ ሙያ ያዙ ምናምን እላቸዋለሁ።
አንዳንድ ሰዎች ኃይልሽ ከሀገር ውጭ ለመውጣት የተሻለ ኑሮ ለመፈለግ ባህር ውስጥ ገብተው እንዲህ አለቁ ሲባል ሰምተህ ይሆናል። ያኔ ምን ታስባለህ?
ሀገራቸው ሆኖ የሚሰሩ ነበር እንደዚህ ችግር አይመጣም ነበር ብዬ አዝናለሁ ማለት ነው። ሙያ ተማሩ ስሩ ምናምን እላቸዋለሁ። አንዳንድ ሰዎች አሉ የቀሩ ማለት ነው።
አንተ ነግረሃቸው ከስደት የቀሩ አሉ?
አዎ፣ ሶስት አሉ። ደሞ ስራ አይዟል ማሽን ነበር የሚገዛ ራስ የነቀለጀ አው ብዙ ማሽን የለኝም ግራይንደር ሳላትርሽ ፒንሳ
የብረታ ብረት ስራ ለመስራት ግን ከዚህ በላይ በጣም ያስፈልጋል
ብዙ አሉ አታራሉ ቶርኔም ባላሉ ብዙ ነገር አሉ ማለት
ደግሞ ይሄ አልጻፍኩበትም ኃይልሽ ብረታ ብረት ብለ አልጻፍኩበትም ሰው ያቀሃል ማለት ነው
በጽሁፍ ሳይሆን በማይስም ተማመን ሁሉም ሰው ዳይሬክሽን ጋር እንሄድ እናምን ነው
አንተን ለመርዳት ያሰበ ሰው አጋጥሞ ያቃል አንዳንዴ አሁን ምትለምነው የመሰለው ወይ ተቸገርክ መስሎት እንደዛ ያሰበ ሰው አጋጥሞ ያቃል
እዚያ ሀገር አጋጥሞኛ ያቃል መቀሌ ግን ቁጭ ብዬ አንድ ሰው ሞቶ ብር 10 ብር ማለት ነው ሰጠኝ
ከዛስ
እኔ ደሞ ይዤ ቲንክ ዩ አልኩት ለዛ የሆነ ሰው አታውቁም እንደ ምናምን ነው አላውቅም የሚያሳዝናል ምናምን አለ እንደዚህ ብረታ ብረት አለው አለ ታውቀኝ ሻይ ቡና አለ ነው
Вы слушаете Габина VOA на Voice of America. Эски качап, скачап, куначенен балкап-кап. Кондар я джарьё катама, и капан пасил сикама. Годжам я фитрфанос, я валай агар маркос.
አስተያየቶቻችሁ አሁን ባስደመጥናችሁ ዘገባ ላይ የደረሱን ነው ኡነተን ነው በርታ በጣም ጎበዝ አራያም ተነህ ይያሉ አስተያየቶቻቸውን እየሰጡ ነው እናመሰግናለን ሃናን ቆንጆ አንቺንም እናመሰግናለን ወደ ተከታዩ ዘገባችን እንለፍ አናናያ ሶሪና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናቸው ክስ ሳይመሰረተባቸው እንደታሰሩና የታሰሩበት ምክንያት በይፋ ሳይነገራቸው ከሶስት ወራት በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምጽ ሬዲዮ ገልጸዋል መንግስት በበኩሉ የታሰሩ ጋዜጠኞች ሙያው የሚጠይቀውን የጋዜጠኝነት ስነ ምግባር ባለማክበራቸው ወይም ጋዜጠኞች ባለመሆናቸው ነው በማለት ይከራከራል የጋዜጠኞች ደህንነት ተሟጋቹ ሲፒጂ ደግሞ ጋዜጠኞችና ጦማሪያን የታሰሩት ስለ ጻፉ ብቻ ነው በአስቸኳይ ሊፈቱ ይገባል ይላል ጽዮን ግርማ ዝርዝር አላት
የጋዜጠኛ አናንያ ሶሪ ባለቤት ወይዘሮ ቤዛዊት ኃይለ ጎርጊስ ባለቤቷና የሶስት አመት ተኩል ሴት ልጇ አባት ተይዞ ከታሰረ ሶስት ወር እንዳለፈው ትናገራለች ባለቤቷ በተለያዩ መጽሔትና ጋዜጦች ላይ መጻፉን በድረገጾችና በፌስቡክ ገጹ ላይ ሐሳቡን ማንጸባረቁንና በየትኛው ሚዲያ ላይ ሐሳቡን በነጻነት ሲገልጽ ከመመልከቷ ውጪ ሌላ የሰራው ወንጀል እንደሌለ ትናገራለች። ህዳር 8 ቀን 2009 ዓ.ም ተመረተ ወደ አሜሪካ ኤምባሲ ለስብሰባ በመሄድ ላይ ያለ ከመንገድ ላይ ተይዞ መታሰሩን ከማወቁ ውጪ ሌላ ምንም የምታውቀው ነገር እንደሌለም ትገልጻለች።
ምንም ነገር አናውቅም በምን እየተጠረጠረም እንደሆነ ፕሮሰሱም አይታወቅም እስር ቤት ብቻ ነው ያለው አሁን ወደ ህግ ፊትም ቀርቦ ቻርጁም የተነገረው ነገር የለምና ይሄ ሰው እንግዲህ ከጋዜጠኝነት በስተጀርባ ባለቤት ነው የልጅ አባት ነው የሱ ቤት አለመኖር በጣም ብዙ የሚጎዳው ነገር አለና ጉዳለች እንዱም ይጎዳል እህቶች ይጎዳሉና የሱ ከቤት መታጣቱ ለነሱ እንደ ዞር ማድረግ በስብታይም ለኛ ደግሞ ጥጦት ነው
አናንያ ሶሪ በታሰረበት ቀን እንዲሁ በተለያዩ ጋዜጦችና መጽሔቶች ላይ ከሪፖርተርነት እስከ አዘጋጅነት በመስራት የሚታወቀው ጋዜጠኛ ኤልያስ ገብሩም አብሮ እንደታሰረ ቤተሰቦቹ ይናገራሉ በተጨማሪም ከዚህ ቀደም ከነ ሀብታሙ አያሌው ጋር በእስር የነበረው የአንድነት ፓርቲ አባል ዳንኤል ሽበሽም አብሮ ታስሯል ጋዜጠኞቹ አሁን ስለሚገኙበት ሁኔታቸውን በቅርብ እንደሚከታተል የገለጸልን የቅርብ ወዳጅ ነኝ ያለ አንድ ግለሰብ ለአሜሪካ ድምጽ አስረድቷል
መጀመሪያ ገርጂ ፖሊስ ጣቢያ ነበሩ ከዛ ደግሞ ከስከም በኋላ ወደ ቦሌ ከተማ ፖሊስ መምሪያ ያመጣቸው አሁን ደግሞ ካሉበት ፖሊስ ጣቢያ የመፍት ጥያቄ አንስተው ነበረ ያነሱት ምንድነው እስካሁን ድረስ ከሶስት ወር በላይ ታስረናል ስለዚህ ካሰርንበት ምክንያትን አላወቅንም ኮማንድ ፖስቱ ምስልስም ካለ ይምጣና ያናግረን ከኛ በኋላ መጥተው ሶስት ዙር ሁለት ዙር እየሄዱ ስልጠና ይመጣሉ እኛ ግን ቁጭ ብለናል ክስም ከሆነ ክስም መስርችብን ብለው ጠይቋቸው ነበር ያንን ምላሽ በሚጠብቁበት ሰዓት ነው እንግዲህ ማታ ላይ ብጠይቀው መልስ ይሰጣቸዋል በተባሉበት በእለቱ ቀን እዛን ቀን መጥተው እነሱ እንዳለ በታስነዋቸዋል አንደኛ ነው አናንያ ሶሪ አሁን ያለበት ካሳንቺስ ስድስተኛ ፖሊስ ጣቢያ የሚባለው ነው ያለው እዛ በስር ላይ ይገኛል ከዛ በመቀጠል ግን ኤልያስ ገብሩ ደግሞ ፖፑላሪ ፖሊስ ጣቢያ ነው የታሰረው የጨርቆስ አካባቢ ነው የሚገኘው ሶስተኛው ግን ያለው የዳንኤል እና ቶ ዳንኤል ሽበሺ ወደ ቄራ አካባቢ መስጊዱ አጠገብ ያለ ግዲያዊ ፖሊስ ጣቢያ ነው የሚለው ነው።
የጋዜጠኛ ኤልያስ ገብሩ እህት ሰላማዊት ገብሩ የምትኖረው ከአዲስ አበባ ወጣ ብላ በምትገኘው ሆለታ ከተማ ነው። ወንድሟ ከመታሰሩ ውጪ ስለታሰረበት ምክንያት ሳታውቅ ከሶስት ወር በላይ እንዳለፈ ትገልጻለች።
መረጃ የለም፣ የሰራው ነገር የለም። እኔ ማለት ጋዜጠኛ መሆኑንና ያመነበትን ነገር እንደሚሰራ ብቻ ነው እንጂ የምናውቀው ሌላ ነገር የሰራ ወንጀልም የለም፣ የጻፈው ጽሁፍም የለም፣ ምንም የምናውቀው የለም። ከካፌ እንዲያዙት ብቻ ነው የምናውቀው። ማታ ላይ ማለት ነው፣ አንድ ሰዓት አካባቢ ህዳር 8 ነው ያስገቡት እስር ቤት ማለት ነው። ሄደን ከመጠየቅና ቀለብ ከማድረስ በስተቀረ ምንም ነገር የለም። የሚጠየቅም አካል ጠፋ፣ የሚሉትም ነገር የለም፣ ምንም ነገር የለም። በቃ እንደዚህ ዝም የተባለ ነገር ነው። እኛ ክፍለ ሀገር ነው ያለነው። ከአዲስ አበባ 44 ኪሎ ሜትር ሆለታ ነው። ቢያንስ በትራንስፖርት ከአንድ እስከ ሁለት ሰዓት ያስኬዳል፣ መሄጃ ብቻ ማለት ነው፣ መመለሻም ሁለት ሰዓት። ስለዚህ እኔ አሁን እኔም ስራ ላይ ነው የማሳልፈው፣ እናቴም ስራ ላይ ነው የምታሳልፈው፣ አባቴ እንኳን ቤት ነው። ያው ትንሽ አቅምም ከበድ ህመምተኛም ስለሆነ በቃ በሳምንት ነው ብቶሻል ሄደን ልናየው የምንችለው። በየቀኑ እንኳን ሄደንም ቀለብም አናደርስለትም። በየቀኑ ሄደንም ማግኘት አንችልም። በጣም አስቸጋሪ ማለት በቃ ወደ እግዚአብሔር ከመጮህና ከማልቀስ በስተቀር ሌላ አማራጭ የለንም።
የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር።
ከህግ ውጪ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው።
የጋዜጠኛ አናንያ ሶሪ ባለቤት በበኩሏ አናንያ ከጋዜጠኝነት ውጪ ሌላ ሙያ የለውም ትላለች።
ጽሁፋቸውን ጽሁፎች እንደ ሳሪያ ከፈጠረበት ሌላ ነገር ነው። ግን ጸሐፊ ነው፣ የሚያስብ ሰው ነው። ማሰቡን ደግሞ ሁሌም ኮንስታንትሊ ያንጸባርቃል። ለሚያውቃቸው ሰዎች በሙሉ ገኘው ሚዲያም ሁሉ ለማሰራጨት ይሞክራል። ተጠያቂነት አለኝ ብሎ የሚያስብ ዜጋ ነው እና ሁሌም ስለሚጨነቅ የሚያስበውን ነገር ሁሉ ሪፍሌክት ያደርጋል።
የጋዜጠኛ አናንያ ሶሪ ባለቤት ጽፏልም ዘልፏልም ስህተት ሰርቷልም ከተባለ እኮ እድል አግኝቶ መጠየቅ ነበረበት። እንዲሁ እስር ቤት ያለ ምክንያት ማስቀመጥ ምን ይባላል ስትል ትጠይቃለች። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ ከሳምንት በፊት ጋዜጠኞችን በተመለከተ መንግስት ሰዎች ስለ ጻፉ ብቻ አይታሰሩም በሚል የሰጠውን መግለጫ በተመለከተ ተጠይቀው ይህን ምላሽ ሰጥተው ነበር።
It is an objective fact that Ethiopia has jailed dozens of journalists and bloggers. It is an objective fact that
ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸውን መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው።
የጋዜጠኞች መብት ተሟጋቹ ሲፒጄ የዚህ ዓመት ሪፖርት መሰረት ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ አፋኝ አገር በመባል በሶስተኛ ደረጃ ላይ ትገኛለች ብሏል።
በስተመጨረሻ በየሁለት ዓመቱ ወደሚካሄደው የዋጋዱጉ የፊልም ፌስቲቫል እናመራለን። ሁለት ኢትዮጵያዊ ፊልሞች በመታየት ላይ ናቸው። ማን ተካፍቶት ስለሺ ግርታ የተሰኘው ፊልም አዘጋጅ ነው። ከመስታወት ጋር ቆይታ አድርጓል።
ከተለያዩ የአፍሪካ ሀገራት ተወዳድረው እጩ የሆኑት ፊልሞች በኦጋዱጉ ከተማ ፊልም ቤቶች በመታየት ላይ ናቸው። በዚህ ሳምንት ለመጨረሻው ዙር ውድድር ከተለያዩ የዓለማችን ሀገሮች በመጡ በበርካታ የፊልም ባለሙያዎችና የከተማ ነዋሪዎች ፊልሞቹም በመገምገም ላይ ናቸው። በፓን አፍሪካ የአፍሪካውያን ፊልም ውድድር ውስጥ በኢትዮጵያውያን የተሰሩት ፍሬ እና ግርታ የተሰኙት ፊልሞችም ይገኙበታል። ከአጭር ፊልም ረድፍ ግርታ የተሰኘው ፊልም አዘጋጅ ስለ ዘንድሮ የፓን አፍሪካ ፌስቲቫል ከኦጋዱጉ እንዲህ ገልጾልናል።
የፌስፓኮ የፊልም ፌስቲቫል በጣም በሚደንቅ ሁኔታ በከተማ ውስጥ በትልቅ ሁኔታ ነው የሚታየው። ይገርምሻል፣ ከተማው ያን ያህል ትልቅ ባይሆንም ግን ሴስፓኮ በጣም በልዩ ሁኔታ ነው በየመንገዱ በየቦታው ሲኒማ ቤቶቹ ራሳቸው የተለያዩ ቦታ ነው ያሉትና የኔም ግርታ የተሰኘው አጭር ፊልም የክንፈ ባምቡም ፍሬ የተሰኘው ፊልም በተለያየ ሰዓት የተለያየ ቦታ ታይቶ ነበር። የሱ ታይቶ 2 ሰዓት ላይ የኔ ደግሞ ሌላ ሲኒማ ቤት ባበሻ 5 ሰዓት ላይ ታየ። ከዛ በኋላ ደግሞ ማታ የሱ ታየ። እንደገና ዛሬ የኔ ሌላ ሲኒማ ቤት ታይቷል። ነገ ደግሞ አንድ ደግሞ ሌላ ሲኒማ ቡርኪና የሚባል ቦታ ይታያል።
ፍሬ አንቺ ነው ሻውቀን በኋላ ብታስራችሁ ክፈቺ።
ከፍሬ ልጀምርና ያው የራሴን ማስቀደም
ይሆን
ማለት ነው። በጣም ጥሩ ነው የተሰራው እነቱን ለመናገር። ፍሬ በደንብ አድርጎ የተመልካቹ ስሜት ሰቅዞ የሚያዝ አቅም የነበረው መጨረሻ ላይ ህብረተሰቡ እዛ የነበረው ተመልካች ካለቀ በኋላ ከፍተኛ አድናቆት ነው የተቸረው ፊልሙ። በጣም ጥሩ ሆኖ አግኝቻለሁ። በጣም ቆንጆ ነው።
አቶ ዳግም አትበለኝ አንተ ደፋ ተማላችሁ ፕሮግራም ሰው ደልናችሁ ለወዳጅ አትስሩሽ።
ወደ ራሴ ደግሞ ስመለስ
አንዴም
ታየክዴ ወደ ግርታ ደግሞ ግርታም በታየበት ቦታ ላይ ከሌሎች የተለያዩ ፊልሞች ጋር ነው የታየው። አጫጭር ስለሆነ አንድ 4-5 ፊልሞች አንድ ላይ ነው የሚታዩት። ረጅም ሲሆን ለብቻ ነው። እና ልክ የኔ ፊልም እንዳለቀ በጣም ከፍ ያለ ጭብጨባ ነበር፣ አድናቆት። እንደገና ደግሞ ካፕሽን ወይንም ደግሞ የስም ዝርዝሩ ዳይሬክተር እንደዚህ ሲኒማቶግራፈር የሚባለው በሙሉ የስም ዝርዝሮች ሲያልቅም በድጋሚ የደመቀ ጭብጨባ ነው ያደረጉት። እና በኋላ ላይ ጋዜጠኞች መጥተው ጥያቄ ያደረጉ የተለያዩ ሰዎችም መጥተው አድናቆታቸውን ገለጹልን። ፍሬ ላይም ልክ እንደዛው በተመሳሳይ በርካታ ሰዎች መጥተው አድናቆታቸውን ሲገልጹ፣ ፎቶ ሲነሱ፣ ጋዜጠኞች መጥተው ሲጠይቁ ሁለቱም ፊልሞች ላይ ያለው ተቀባይነት በጣም ደስ የሚል በጣም የሚያኮራ ነገር ነው። የበለጠ ደግሞ ያስደስተኝ እንትን ማታ ላይ ግብዣ አለ ፓርቲ የፊልም ሰሪዎች ፕሮዲውሰሮች ዳይሬክተሮች እንዲሁም ተዋናያን በአጠቃላይ ተሰብስበው እርስ በርስ የሚተዋወቁበት ግብዣ ነበረ። አንድ ሊቢያ ሆቴል የሚባል የከተማው ትልቅ ሆቴል ነው፣ ልክ እንደ ሸራተን አይነት ነገር ነው። እዛ የፊልም ሰሪዎቹ በሙሉ ተጋብዘን ነበር። ያው ጥሩነቱ ምንድን ነው? ሌላ ጊዜ የማታገኛቸውን ሰዎች በስንት ስንትን በቀላሉ ራሳቸው መጥተው አሁን አንዷ የፈረንሳይ የላይን ፕሮዲውሰር ነኝ ብላ መጥታ ተዋወቀች። ፊልምን ተመልክቼዋለሁ ከሌ ነው የምባለው ካርዴን ካለች እና ስለ ፊልሙ ገለጸች። እኔ በጣም ሩቅ ገና ምንም ዳዴ ላይ ነው ያለሁት፣ ግን ሴትዮዋ መታምናለች። ኃይሌ ገሪማን በጣም አደንቀዋለሁ እና ያንተ ፊልም ውስጥ የዛ አይነት ፖቴንሻል ተመልክቻለሁ አለች። እንዲህ አይነት ትውውቅ እድል ይሰጥሻል። በየቦታው ሰዎች መጥተው አድናቆታቸውን ይገልጹልሻል። ለወደፊቱም ጥሩ የሆኑ እድሎችን ይሰጡሻል። በአጠቃላይ ግን የሁለታችንን ፊልም የፍሬም በረዥም የፊልም ዘርፍ ግርታም በአጭር ፊልም ዘርፍ በተመልካቾች ዘንድ ከፍተኛ አድናቆትን አግኝቷል።
እንግዲህ አሁን እዛ የቀረቡ ፊልሞች አሉ ከእናንተ ጋራ እጩ ሆነው የመጡ ፊልሞች አሉ አይደለም? የተለያዩ የአፍሪካ ሀገሮች ከእናንተ ጋር ስታወዳድሩት ምን ይመስላል? እናንተ ከሰራችኋቸው ፊልሞች ጋር
እኔ ከእነሱ ጋር ሳወዳድር አቅም አላቸው። አቅም ማለት የገንዘብ አቅም፣ የፕሮዳክሽን አቅም ታይበታለሽ። የእነሱ ፊልም ላይ ገንዘብ ስላለ መጨረሻ ላይ ስም ዝርዝር ሲወጣ የትልልቅ ድርጅቶች እንትን ነው የምታይበት። የእኔ ፊልም ላይ ግን በኋላ ላይ የእኔ ስም ብቻ ነው ያለው ማለት በብዛት ማለት ነው። የማይገባ ነው በእርግጥ። ዳይሬክተርም ፕሮዲውሰርም ጸሐፊም ሎኬሽን ብቻ በየቦታው ስሜ አለ። ያ የሆነው ፈንድ ወይንም ደግሞ አቅም ስለሌለኝ ነው። ግን ደግሞ ከሰዎቹ ያገኘሁት አጸፌታ የታሪኩ ፍሰትና ማለት ተከታታይ ድርጊቶቹ ሰቅዞ ያዘን ነው የሚሉት እነሱ።
ስለዚህ አሸንፋለሁ ብለህ ታስባለህ?
እሱን እንደዛ አይደለም። እንደዛ
ስሜቱ እዛ ጋር ያደርሰኛል ብለህ ታስባለህ?
እኔ አሸንፋለሁ ብዬ አይደለም የላኩት ፊልሙንም።
እንግዲህ መቼ ነው ውጤቱ የሚሰማው?
የመጨረሻ የመዝጊያ ስነ ስርዓቱ ቅዳሜ ነው የሚካሄደው።
ስለዚህ እንግዲህ እስከ ቅዳሜ የጭንቅ ቀን ነው በለኝ።
የጭንቅ ቀን? አይ እኔ እውነቱን ለመናገር እኔ እንትን ብያለሁ ማለት ስመጣም የሆነ አሸንፋለሁ እንደዚህ ምናምን አይደለም። ሰዎች ለማግኘት ትልልቅ ሰዎች እድሉን ወደፊት ለማግኘት ከሰዎች ጋር ለመገናኘት ነው። እሱ ተሳክቷል። አሁን እንዳየሁት ውጤቱም ጥሩ ነው። መቼም ምኞት አይከለከልም። እግዚአብሔርም ስትመኝ ሊያደርግልሽ ይችላል።
እስከ ቅዳሜ ድረስ እንግዲህ መልካም እድል ይሆንላችሁ ለሁለታችሁም።
አሚን 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 አሚን። እሺ
ማንተ እንግዲህ መልካም እድል ለኢትዮጵያዊ ፊልሞችም እንደዚሁ መልካም እድል እንላለን። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
ጽዮን ግርማ መልካም እድል በማለት እንሰናበታለን።
በቃ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋትሱ ጋር በፍጥነት በመሆን የምሰናበተው ሄኖክ ሰማእግዜር ነው።